ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ማንያውራ የነበረ በሚል በተከታታይ የምናቀርበውን ጽሑፍ ክፍል 9 ካሰማን በኋላ ለምንስ ይዋሻል? እስከመቼስ ይዋሻል? አሰምተን የተከላላ ፕሮግራማችን ፍጻሜ ይሆናል።
ረቡዕ ታህሳስ 26 ቀን ከምሽቱ 2 ሰዓት አካባቢ በባህር ዳር ግራንድ ሆቴል አጠገብ ቦምብ የፈነዳና አንድ ሰው ያቆሰለ መሆኑ ታውቋል። ቦምቡን ማንዳት ከመጣው ስካውን ባይታወቅም ከገና ባህር ዳር ተያይዞ በግራንድ ሆቴል ሊደረግ የታቀደውን የዘፈን ዝግጅት በመቃወም ሳይን አይቀርም የሚል ግምት ተወስዷል። ከቦምቡ ፍንዳታ በኋላ አራት የወያኔ የጸጥታ አባላት ወልቃይት የጎንደር መሆኑን በይፋ አቋሙን ይገልጽ የነበረና በንግድ ስራ ላይ የተሰማራውን ነጋዴ ሱቅ ድረስ ሄደው መግደላቸው ተዘግቧል። ቀደም ብሎም በመንግስትና ስራ ተሰማርቶ የነበረ አንድ ዜጋ ወልቃይት የማንነት ጥያቄ ላይ ተመሳሳይ አቋም ስለነበረው በወያኔ የጸጥታ ኃይሎች የተገደለ መሆኑ ይታወቃል። ሐሙስ የሙዚቃ ዝግጅት እንደሚካሄድ ማስታወቂያ መሰራጨቱ የቀጠለ ሲሆን በነዋሪው ህዝብ በኩልም ከፍተኛ ተቃውሞ እየተሰማ ይገኛል። በአዲስ አበባ ከተማ ከ15000 በላይ የሚሆኑ ነጋዴዎች የንግድ ፍቃዳቸውን የመለሱ መሆናቸውን ምንጮች ገለጹ። ነጋዴዎቹ የንግድ ቤቶቻቸውን ዘግተው የንግዱን ፍቃድ ለመመለስ የተገደዱት በተለያዩ ምክንያቶች ሲሆኑ የአብዛኞቹ ግን በሀገሪቱ ውስጥ ያለው የፖለቲካ አለመረጋጋት መሆኑ ይታመናል። ባለፈው ዓመት በአዲስ አበባ 260000 የሚሆኑ የንግድ ፍቃዶች ለነጋዴው ማህበረሰብ መሰጠቱ የሚታወቅ ሲሆን በዚህ ዓመት ፍቃዱን ያሳደሱት 154000 ብቻ ናቸው። ከዚህ ውስጥ 15000 የሚሆኑት ፈቃዳቸውን መመለሳቸው ሲታወቅ ከ90000 በላይ የሚሆኑት አቋማቸውን ያላሳወቁት የወያኔ አገዛዝ የሚያካሄደው የአፈና ስርዓት ጥርጣሬዎች ውስጥ እንዲገቡ ስላደረጋቸው ነው ሲሉ የፖለቲካ ታዛቢዎች አስተያየታቸውን ይሰጣሉ።
በወያኔው የመከላከያ ኢንጂነሪንግ የተገጣጠሙ አውቶቡሶችና ሌሎች ተሽከርካሪዎች በጥራት ጉድለት ምክንያት ከጥቅም ውጪ እየሆኑ መምጣታቸው ተነገረ። በቅርቡ ለአንበሳ አውቶቡስ ከተሸጡት 550 አውቶቡሶች መካከል ከ200 በላይ የሚሆኑት አውቶቡሶች ተበላሽተው ከአገልግሎት ውጪ መሆናቸውን ጉዳዩን በቅርብ የሚያውቁ ዜጎች ተናግረዋል። ከ15 እስከ 20 ዓመታት ሊያገለግሉ ይችላሉ የተባሉ አውቶቡሶች ገና 4 ዓመት ሳይሞላቸው እየተበላሹ ከጥቅም ውጪ መሆናቸውም ተነግሯል። ብዙዎቹም የፍሬን ችግር ስላለባቸው ሹፌሮች ለመንዳት ፍላጎት እንደሌላቸውም ተገልጿል። ከወያኔ በግዳጅ እንዲገዙ ከተደረጉት 550 አውቶቡሶች ጋር ተዳምሮ በጠቅላላው 880 አውቶቡሶችን በደምራትነት የያዘው ያንበሳ አውቶቡስ እስካሁን በኪሳራ የሚሰራ ሲሆን ከአመት አመት የበጀት ድጎማ እየተንቀሳቀሰ ይገኛል። ለኪሳራ ዋናው ምክንያት በወያኔ ሜቴክ የሚሰሩት አውቶቡሶች የጥራት ጉድለት ነው ተብሏል።
በኡጋንዳ ምክር ቤት ውስጥ ያሉ የተቃዋሚ ድርጅት አባላቶች በቅርቡ በኡጋንዳ ደቡባዊ ግዛት በባህላዊ ንጉሥ ተከታዮች ላይ የኡጋንዳ ወታደሮች ያካሄዱትን የጅምላ ግድያ እንዲመረመር የዓለም አቀፍ ፍርድ ቤት እየጠየቁ መሆናቸው ታወቀ። ተቃዋሚዎቹ ለፍርድ ቤቱ በላኩት ማመልከቻ የኡጋንዳው ፕሬዝዳንት ሙሴቪኒ የአገሪቱ ዋና ወታደራዊ አዛዥ በመሆናቸው መመርመር ያለባቸው መሆኑና አካባቢው እንዲጠቃና ግድያ እንዲፈጸም ባዘዙት ወታደራዊ አዛዦችና የፖሊስ ኃይል መሪዎች ላይም ተመሳሳይ ምርመራ እንዲካሄድ ጠይቀዋል። የመንግስቱ ቃል አቀባይ በንጉሱና በደጋፊዎች ላይ የጸጥታ ኃይሎች እርምጃ የወሰዱት 14 ወታደሮች ከተገደሉ በኋላ መሆኑን ገልጾ ንጉሱ ሽፍቶችን በማስጠጋታቸው ወንጀል ፈጽመዋል ብሏል። ንጉሱና ሌሎች ተቆጣጣዮቻቸው በቁጥጥር ስር መዋላቸውም ይታወቃል። 46 የንጉሱ ወታደሮችና 16 ፖሊሶች መገደላቸውን መንግስት መግለጫ ቢሰጥም የሞቱት ሰዎች ቁጥር ከዚህ በጣም ከፍ እንደሚል ያካባቢው አይን እማኞች ይናገራሉ። የዓለም አቀፍ ፍርድ ቤት ያቤቱታው ደብዳቤ የደረሰው መሆኑን ለላኪዎቹ ቢያሳውቅም ምን አይነት እርምጃ እንደሚወስድ እስካሁን ያሳወቀው ነገር የለም ተብሏል። በናይጄሪያ ሰሜን ምስራቅ ግዛት 3 አጥፍቶ ጠፊ የሆኑ ሴቶች የታጠቁትን ቦምብ ሊያፈነዱ ሙከራ ሲያደርጉ በታጠቁ የሲቪል መከላከያ አባሎች የተገደሉ መሆናቸው ታውቋል። 3ቱ ሴቶች ወደ አንድ መንደር ለመግባት በሚሞክሩበት ጊዜ ከወታደራዊ ኃይሉ ጋር በቅርብ የሚሰሩና የታጠቁ ሲቪሎች ሴቶችን አስቁመው ለመመርመር ሲዘጋጁ ሴቶቹ በመሮጣቸው አንደኛዋ በጥይት ተመታ የታጠቀችው ቦምብ ሲፈነዳ ሁለተኛዋን የገደለ ሲሆን ሶስተኛዋም ደግሞ በሌላ ሰው ተመታ ገድላለች። በርካታ አጥፍቶ ጠፊዎች ጉዳት ከማድረሳቸው በፊት ከጥቅም ውጪ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አልፎ አልፎ አሸባሪዎች ጉዳት ማድረሳቸው አልቀረም። ባለፈው ወር በማዳጋሊ የገበያ ቦታ ሁለት አጥፍቶ ጠፊዎች 57 ሰዎች መግደላቸውና 177 ማቁሰላቸው አይዘነጋም።
ከስድስት አመታት በፊት የቀድሞው የግብጽ ፕሬዝዳንት ሆስኒ ሙባረክን መንግስት በጣለው እንቅስቃሴ ላይ ቀዳሚ ሚና የነበረው አህመድ ማህር የተለቀቀ መሆኑ ተነገረ። አህመድ ማህር የሙባረክን መንግስት በመገልበጥ በኩል ከፍተኛ አስተዋጽኦ ያደረገው የአፕሪል 6 እንቅስቃሴ የሚባለውን የመሰረተ መሆኑም ይታወቃል። በህዳር ወር 2006 ዓመተ ምህረት የአልሲሲ መንግስት የሰላማዊ ሰልፍ መብት መግፈፉን በመቃወሙ ከሌሎች ጓደኞቹ ጋር ታስሮ የተፈረደበት መሆኑ ይታወሳል። አህመድ ማህር ረቡዕ ዕለት የተፈታ መሆኑን ለሶስት ዓመታት ያህል በአይነ ቁራኛ ሲጠበቅ የነበረው ጠበቃው ለዜና ምንጮች ገልጿል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ማንያውራ የነበረ ክፍል 9 ሁለም ሰማት የምትሻ ሀገር ያልታደለች ናት ተብሏል። የባሰች ያልታደለች ሀገር ግን ሪ ብላ ስትጮህ ጠላት ሊቆራርጣት ሲገዘግዛት ኡኡስትል ሰሚ የምታጣዋ ናት። ኢትዮጵያ የወያኔ ተምች ኮራት ጊዜ ጀምሮ ያለኝት የባሰባትን መስላለች። ሄርማን ኮሆን የተባለ የጠገበ አሜሪካዊ በብጣቂ ወረቀት ላይ በለንደን ከተማ ጽፎ የወያኔን ባለስልጣንነት በህዝብ ላይ ሲጭን ሀቀኛ ልጆቿ ሲጮሁላት፣ ተማሪዎች በአዲስ አበባ ተሰልፈው ሲሞቱላት፣ ብዙዎች ያስተማረቻቸውና የከበሩባት ግን ከድተዋት ለወራሪዋና ለገነጣ ጣይዋ ድጋፍ ሲሰጡ ታይተዋል። ወዲያውም ዘረኛው ቡድን በቀደደው ቦይ ለሽ ብለው ሊፈሱ የየበረሰባቸውን ቡድንና ተለጣፊ ድርጅት መስርተው በሽግግሩ ጉባኤ በፈረደበት ነፍጠኛ ላይ ከመዋጭ ከመለስ ዜናዊ ጋር አብረው በዋርቀው ይሸንሸን ገላዋን በኢትዮጵያ ላይ ዘፍኑ ወያኔን ይታገሉ በነበሩት በኢሃፓና በኢዲሃቅ ላይ አላግጠው አገር አጥሾቹን ልጆቼ ብለው በአገራቸው ቁስል ላይ ጫው የነሰነሱትም ዛሬም የምንረሳቸው አይደለንም። ኢትዮጵያ ዛሬም የሚሞትላትን ልጅ የሚሰዋላትን ጀግና ትፈልጋለች። አገርናትና ዜጎች ተብዮች የት አሉ ማለቷም አያስደንቅም። ሲያልፍላትና ሲያምርባት ብቻ ውድ ሀገሬ የሚሏትን አትፈልግም። ለጫጫታው ከሆነማ ለአገር ነጻነት ሲሉት ቅንጣትም ርዳታ የማደርገው ሁሉ ኢትዮጵያዬ እያለ ይዘፍንላታል። ትላንት ልጆቿን የፈጀው ሁሉ ዛሬ የኢትዮጵያዊ ምሳሌ እኔ ብቻ ነኝ ሊላት ይቃጣዋል። የቃል ክብርነት ቃሉን ለሚያከብር ብቻ ነው መባሉ እዚህ ላይ መነሳት ያለበት ነው። ወያኔ ምርጫ ብሎ በጀመረው የጠነዛ ቧልት ዙሪያ ድርጅት ተብለው የተመዘገቡና የሚወዳደሩ የሚለውን ዝርዝር ስናይም የዚህ መሰሪ ቡድን ከፋፍላቸው ተልኮ ምን ያህል እንደተሳካም እንገነዘባለን። ዘር ቆጥሮ ተደራጀው ያለው ቁጥሩ ቀላል አይደለም። የወያኔ እቅድ ውድቀቱ ግን ብዙዎች ኢትዮጵያዊነትን አንክልም ብለው መነሳታቸው ላይ ነው። መርዙ ግን ትላንትም ዛሬም ብዙዎችን አልበከለም ማለት ሐሰት ይሆናል። ኢህአፓ ከተመሰረተበት ከአራት አስርት ዓመታት በፊት ጀምሮ ስሙም ዓላማውም ተግባሩም አቋሙም ኢትዮጵያዊ ሆኖ የቀጠለ በመሆኑ ሀገር ሲል ሀገር ወዳድነት ሲል ከብዙዎች መለየቱ አልቀረም። አገር ፍቅሩ የይስሙላ ስላልነበረም አክራሪ ተብሎ ትንክተኛ አባ ኢትዮጵያ የአማራ ድርጅት ተብሎ በመጠቃት የከፈለው ዋጋ በቀላሉ አይገመትም። ያፓ ሀገር ሲል በባንዲራ ዙሪያ ባዶ ቡራ ከረዮን በማሰማት የሟች ፍሬው ኃይሉን መከታ ጋሻይን በመስፈን ወይም ብዙሃኑ ሊገቡ በማይችሉበት ሆቴል መቶና ከዚያ በላይ መንገድ አዳሪ ህፃናትን ሊመገብ የሚችል ገንዘብን ባስወጣ መጠን ተማሙቆ ኢትዮጵያ ሀገሬ ብሎ መጮህን ማለቱ አይደለም። ኢህአፓ ኢትዮጵያ ሲል መጀመሪያ ህዝቧ ማለቱ ነው። የህዝባ ቁጥር ደግሞ ከአጥንቶቹ ከ500 አንበልጥም ባይና ከዛሬዎቹ ከአድዋ ሽሬና አክሱም ማለትም ከአሻ ምርጦች ሌላ ማን ተቆጥሮ ከሚለው ባሻገር ሰፊውን ህዝብ የሚጠቀልል ነው። ስለዚህም የሀገር ትርጉም ሆነ በሀገር መኩራት ለሀገር መስዋዕት ሆነ ኢትዮጵያዊነት ለኢህአፓ ያለው ትርጉም ካስመሰዎች በጣም የተለየ ነው። ሀገርን ሲወዱ ሲያፈቅሩ ያው እንደ ልጅ ቢሆንም በሀገር ስም ወንጀል ሲሰራ መቃወም ደግሞ ሀገራዊ ግዴታ ነው። በየአመቱ በአዲስ አበባ እየተካሄደ ያለው የራስ ተፈሪያኖች በዓል ለምሳሌ ወያኔ ለፖለቲካው ዓላማ ሊጠቀምበት መነሳቱን ስንጠቁም የሟቹን ዘፋኝ ቦብ ማርሌን ሚና ለማሳነስ ሳይሆን አገር ሰላም ነው ወዘተ ብሎ በበዓሉ ሊጠቀም የተነሳውን ወያኔን ለማጋለጥ ነው። መለስ ዜናዊና አስከሬኑን ታቀፈው የቀሩት ጀሌዎቹ ግሩም ድንቅ የሚሉት ክስተት የኛ አይጠቅሜ ወይም ፍዳ መሆኑን በማወቅም ነው። አገር ተቀምተናልና የመነሻችን መጀመሪያ ሁሌም ይህ ነው። ከመለስ ዜናዊና ሚስቱ ጋር በአደባባይ ለመጨፈር ፍላጎቱም ሆነ የዝቅጠቱ በሽታ የለብንም። በሸራተን ሆቴል ከነስዩም መስፍንና ሰባት ነጋ ጋር መሳከር ወያኔን ተለማምጦ መነገድና ለመክበር መጣር ቤት መስራት ወዘተ ለኛ የትግላችን ግብ አይደለም። ሟች መለስ ዜናዊ የሚጠላት ሀገር ፈላጭ ቆራጭ ሆኖ ሎሌው ዳዊት ዮሐንስ የፓርላማ አፈ ጉባኤ ወይም የወያኔ ቱሪናፋ ሆኖ ባለበት የፓርላማ ተመራጭ ነን በሚል ከደሃው ህዝብ ገንዘብ በደሞዝ መልክ ለመቀማትና ነጋ ጠባ ለመዋረድ ከቶም ፍላጎት የለንም። ይህ አይነቱ የቅሌት ፖለቲካ ሻልፍም አይነካካል። ህዝብ ይቅደም ስንል የሀገሪቷ ህዝብ ሁሉ በዜጋነቱ እኩል ሆኖ የሚኖርባት ሀገርን ለመመስረት የምንችለው በዚህ መልክ ብቻ በመሆኑ ነው። ለዚህ ነው ኢህአፓ ትላንትም ዛሬም ትምክተኛነትንና ጠባብ ብሔርተኝነትን ሲታገል የቆየውና እየታገለም ያለው። ክልል አንደኛ ክልል ዜሮ እንዳይኖር ማለት ነው። ሀገር ስንል ህዝብ ማለታችን እስከሆነ ድረስ ህዝብን እያጠፋ ሀገርን የሚገነባ ኃይል ሊኖር ይችላል ብሎ ኢህአፓ አይቀበልም። ስለዚህም ጸረ ህዝቡ የመንግስቱ ኃይለ ማርያም አገዛዝ በሀገር አጥፊነት ይፈረጃል እንጂ ትዝታዎቼ ወይም ነበረ በሚል አረመኔን ስርዓት ሊያቆነጃጁ እየጣሩ ካሉት ጋርም አይሰለፍም። ማን ይቀስ የደማ ነውና ያ ሁሉ የፈሰሰ የህዝብ ደም ዛሬ ያንን ስርዓት ሊሞሽሩ የሚነሱትን ሁሉ ይወነጅላቸዋል። የአጼ ኃይለ ስላሴ ምስል በአብዮት ወይም መስቀል አደባባይ ሲታይ ኃይሌ ኃይሌ ብሎ ሲዘፍን ያ የአጼው ስርዓት የፈጀውንና ያሰቃየው ንጹህ ኢትዮጵያዊ መርሳት የማንችለው እኛ ዳግም ህዝብ ሊገደል ነውና መቃወማችን የግድ ነው። መሰረቱ ለህዝብ አንድነት ትግል ሲካሄድ የአገሪቷን መከራ ከመያዙት ጎን የነበሩ በህዝብ ፍጅት የተሳተፉ ሀገርን ከበዝባዥ ጋር አብረው የተቀራመቱና ሀገርን አጥፊን አገዛዝ ያገለገሉ ሁሉ ዛሬ ተመለሰው ከኛም በላይ ኢትዮጵያዊ ላሳር ብለው ሳይአፍሩ ከመሰየም በተጨማሪ ለሀገር ሲታገልና ሲሰቃይ የባጀውን ኃይል ለመወንጀል ሲነሱ መታዘቡ መቼም የምጸት ንጸት ሆኖ ይገኛል። ሀገር ወዳድ ከሆነን የመጣውን ስርዓት እናት ለልጇ የምትሰጣውን ልጅን ሲወዱ ከነንትኑ ፍቅር መስጠት አይቻልም አይጠበቅም። ያገዛዝ እንትኑ ሀገር አጥፊ ነው ሁሌም። ሀገርና መንግስት አንድ አይደሉም። እንኳን በእብሪት በስልጣን የተሰየሙ ጸረ ህዝብ ኃይሎች ቀርቶ በህዝብ ምርጫ እንኳን ለስልጣን የበቃ ኃይል ሀገርን ተክቶ ሊቆም አይችልም። ሀገር ወዳድነን ስንል በሀገራችን እንኮራለን ስንል በሀገር ስም አገዛዙ ወንጀል ሲፈጽም እሰየው እንላለን። ገበና ብለን ደብቀንና ጨበጭባለን ማለት አይደለም። ያፓ ቀደም ሲል በደርግና ዚያድ ባሬ ጦርነት ጊዜ የወሰደውን አቋም በተመለከተ አረመኔው የመንግስቱ ኃለማርያም ቡድንና ጭፍሮቹ ያንንም ዛሬም ድርጅቱ ዚያድ ባሬን ሶማሌን ደገፈ ብሎ ቢቀላምዱ የኢሃፓ አቋም ግን የሶማሊያን ወረራ ተቃውሞ ደርግም ይንን በመጠቀም ተቃዋሚን ሊያጠፋ መነሳቱን ጠቁሞ የኦጋዴን ህዝብም መበደሉን መርሳት አይገባም የሚል ነበር። ዚያድ ባሬም መንግስቱን በህዝብ ትግል ካልተወገዱ ህዝብን ያፋጃሉ ነበር ያለው። በወያኔና ሻቢያ ጦርነትም ወቅት ኢሃፓ የወያኔ ድንገተኛና የይስሙላ ኢትዮጵያዊነት ሊዋጥለት ስላልቻለ ህዝብ በመለስ ዜናዊና ጭፍሮቹ ፕሮፖጋንዳና ቅስቀሳ ሳይወናበድ በቀውሱ ተጠቅሞ ሀገርን እንዲያስከብር ጠቁሞ ነበር። ከመለስ ጎን ቆሞ ገንዘብ ለግሶ የመለስን ወያኔዊ እርምጃ ሁሉ ደግፎ እሪ አላለም። በመለስ ትዕዛዝ ስር ያለ ጦርም አሰብን ያስመልስልናል ብለው ለባረቁት የሰጣቸው መልስ አይሞኞች ስንት የተታለሉ የሚል ነበር። በመለስ ትዕዛዝም ኤርትራኖች አላግባብ ሲባረሩ በቅድሚያ መለስ ወደ እናት ሀገሩ ይመለስ አለ እንጂ ኢሃፓ ይህን ሀገር አስገማች ህገወጥ እርምጃ አልደገፈም። ከባድመ መልስ ወደ መለስ ብለው ሊያዘናጉ የሞከሩትንም አጋልጧል። ቀንበር ከተሸከሙ በኋላ መንፈራገጥ እንደማይጠቅም አሳስቧል። ዛሬ ግልጽ እንደሆነውና ትላንት አብረው ህዝባችንን ሲያሰቃዩ የነበሩና ዛሬ የለም ተቃዋሚ ነን እያሉ ያሉ ግለሰቦች እንደመሰከሩት መለስ ዜናዊ አቋሙ መቼም ቢሆን ኢትዮጵያዊ አልነበረም። በአገር ፍቅር ሽፋን አድርባዎች ከገዢ ቡድን ጋር ሊሞዳሞዱ ሲነሱ በቀስ በቀስ ለውጥ ሽፋን የደላቸው ለወያኔ ጊዜን ሰጥተው በአገር ቅርጫው ሊካፈሉ ሲጥሩ ኢሃፓ አደናቃፊ ጋሬጣ መስሎ ቢታያቸው አልተሳሳቱም። ነጋጠባ ቢዘምቱበትም አይደንቅም። ለኢሃፓ ሀገር ማለት በቅድሚያ ህዝብ ነው፣ ምርጦች ወይም የገዢ ቡድን ጭፍሮች ማለት አይደለም። በአገሩ ሲኮራ በህዝብ ነው የሚኮራው፣ በመለስ ዜናዊ አይኮራም። ጸረ ህዝቦች ቢደነቁ ቢሸለሙ በውልደት ኢትዮጵያዊ ናቸውና ብሎ አይኩራራም። ሰፊው ህዝብ፣ አርሶ አደሩ፣ ላብ አደሩ፣ መንገድ አዳሪው፣ ድሃው ህዝብ ምን ይላል? ምን ተጠቅሟል ነው ዋናው ጥያቄ። የወያኔ ኢትዮጵያ የኢትዮጵያውያን ኢትዮጵያ አይደለችም። ስለዚህ በጅምላና በደፈናው አንኮራባትም። በቅድሚያ ሀገራችንን ከቀማኛ ማስመለስ አለብን ማለት ነው። የሀገራችን ባለቤትና ባለመብት ዜጋ መሆን አለብን። የአክሱም ሐውልት ተመለሰ ብሎ ለመፈንደቅ የሀገራችንን ቅርስ እየቸበቸበ ካለ አገዛዝ ጋር መስመር መግጠም የለብንም። ሟች መለስ ዜናዊ ትናንት ጠግቦ ሳለ የአክሱም ሐውልት አይመለከታችሁም ያለንን ልንረሳ አይገባም። ዋናውን ጉዳይ ከረሳን ማለትም ውሉን ከሳትን ሁሉም ይፈታብናልና ነው። ህዝብ ደግሞ ትላንትን ከረሳ መከራውን ዳግም መሸከሙ አይቀሬ ነው። የወያኔ ጭፍሮች ድር ብለው ሲጨፍሩ ልንቀላቀል ቀርቶ በቦታው መገኘት የለብንም ማለት ነው። ዛሬ ሀገር ወዳድነን ብለው ግን ስራቸው ለወያኔ እድሜ ቀጣይ ሆኖ ያሉትን በተመለከተ ህዝብ ነቅቶ ማወቅ አለበት። እንክርዳዱንና ስንዴውን መለየት የግድ ነው። ሁሉም ጸረ ህዝብ አገዛዝ ህሊናቸውን በወዳቸው የለወጡ ሎሌዎችና ቀጥረኞች አሉት። በአምባገነኑ ዙሪያ ተኮልኩሎ ፍርፋሪ እየለቃቀሙ አንዳንዴም የተቃዋሚ ጭምብል እያጠለቁ ህዝብን ለማወናበድና ከፋፍለው ለገዢው ቡድን ሰለባ ለማቅረብ የሚራወጡ ነበሩ ዛሬም አሉ። ሀገር ወዳድነን ቢሉ የሚያስቀድሙት የራሳቸውን አይታክቴ ከርስ ነው ወይስ ያገርን ጥቅም ብሎ መጠየቅ ያሻል? ኢትዮጵያ ሀገሬ ያለ ሁሉ በእውን የዚች መከረኛ ሀገር ሐቀኛ ልጅ አይደለም። ይሞትላታል ይሰቃይላታል ማለትም ለሰፊው ህዝብ ይታገላል ወይስ ከመለዘናዊ ቡድን ጋር ይሞዳሞዳል? ለሹመት ለወንበር ይዋደቃል? ማን ነው ሀገር ወዳድ? ማን ነው የኢትዮጵያ ሐቀኛ ልጅ? ወያኔ ጸረ ኢትዮጵያ መሆኑ ግልጽ ነውና ከመለዘናዊ ሰምሮና ተባብሮ ያለ ሁሉ በሀገር ወዳድነት ሊፈረጅ አይችልም። ለከርስ አደር ሀገሩ ሆዱ ነው። ይህን መቼም መዘንጋት የለብንም። ኢህአፓ በበኩሉ ግን የትግል ታሪኩን የሰማቱን ተጋርሎ የዛሬም ፍጹም ኢትዮጵያዊ ይዘቱንና አቋሙን ዋቢ በማድረግ ድርጅቴ ኢህአፓ ሀገሬ ኢትዮጵያ ብሎ አፉን ሞልቶ መናገር ይችላል። ለማንም ባድ ኃይል ተጎንብሶ ሀገርን አልሸጠም አልከዳምና የሚያፍርበት ታሪክ የለውም። ሀገር ሲል ህዝብ ነውና የጠባቦችና የትምክተኞች ነቀርሳም አልነካውም። ወደፊትም የሚነካው አይሆንም። ለህዝብ የሚታገል ለኢትዮጵያ የቆመና የሚዋደቅም ነውና በአድም ሆነ የመለስ አገዛዝ ለሚወዘውዙት እንቁልልጭና ፍርፋሪ ውሰድ አይጥበረበርም። ታሪክና ህዝብ ምስክሩ ናቸው። ለዚህ ነው ከሃዲዎች እየዘመቱበት በዘመቻቸው ሐቀኛ ኢትዮጵያዊነቱን ሳይወዱ የሚመሰክሩለት።
ሄቴ ወንዲያ ጋር ጥሩ ጨርቅ ለብሷል። ብረት ነው መርገጫው። ወርቅ ወርቅ ሽፋን አለው ዙፋን መቀመጫ። በድንጋይ ላይ ድንጋይ፣ በብረት ላይ ብረት፣ ከድቡሽ ላይ ነው የተጠቀመው። ከዙፋን ላይ ያለው አራት ማዕዘን ውረት አታናግሩኝ አታናግሩኝ ባይሮ እንዲሁ በመላል። ይህ የዛሬው ሕፃን የሆነ መጤቃ አረብ ነኝ ብሎ የሚል ጣሊያንም አፍሪካ ነጫጭ የበዛበት የተዝጎረጎረው ከልሎ የሚያወራጭ በዛሬ ታጠረው ዝም ብሎ በቃላት ስለታስይዝ አታናግሩ ማይነው ነገር አታንዛዙ። ልፋኑ ላይ ያለው ልቡ ያበጠበት የተትረፈረፈ አለው ብዙ ንብረት እቃ አጓጓዦች ከቴው እንዲያጋተ ከበደንም ቢሩ ከዚያ ተዚህ መለስ እስኪያን ዛርቁ ታስረው በመጫኛ እህል አመላላሽ ከቴው እንዲህ እንጨት መጎተቻ በዛሉ መጋጆች አተላም ያግዙ ገንበጣ መሃዮች በሾሆን ያበጡ ያጠር ግቢውሽ ባሞለም ይኖሩ ላምና በሬዎች እንዳመችነቱ የሚያገለግሉት አውሮፓ አሜሪካም ብዙ ከብቶች አሉ። በሰው ተመስሎ ለመኖር ከጃዩ አይነህ ላፈር ያሉት በየአደባባዩ አስገራሚው ሰይጣን ቤተ መንግስት ያለው የማይሞካክረው አይነካከው የለው። እምነትና ጽናት የጎደላቸውን አሳልፎ የሰጡ የፈጠራቸውን ከአላፎች መሃል ጥቂቱን ሰብስቦ በኒ የኩበታ ጥብሪያውን ተከቦ በሰው ደም እጆቹን እያንቦጫረቀ እንዲህ ብሎ ያጓራል ቁልቁል እየሳቀ አስገራሚ ሰይጣን ገና ጭቅላ ታለው የደም ግብር ለምጄ ሰላም ልበላችሁ ሰላም ልበላችሁ ከስልጣን ወርጄ በእጅ ጨብጣችሁ ካላየው ስለቱን ሰላም አጠይቁኝ ተውት ሞቶቱን አፍነትችን ድረ እንዳልጠናወች ቆስቆስ አድርጉና ጣል ጨምሩ ለጥቄ እስከምሄድ ነሩትኝ በአግባቡ ስለታስገቡልኝ ምስቴን አቅርቡ ብሎ የሚጠይቅ በግልጽ የሚናገር የዛሬው ሰይጣን የሚደንቅ ነገር ከዛም የሚበልጠው በጣም አስገራሚ ባላገር ነኝ ብሎ የማይሰማው ሰሚ ሴቴ ወንዴ አጋ ሴቴ
ክፍል 4 የወያኔን ፓርላማ ምነዋ ንብሞላው ቀፎ በመሆኑ ነዋ እየተባለ ያለው የወያኔን የዴሞክራሲና የፓርላማ ስርዓት ዋሾነት ቧልትነትና ቀፎነት በሚገባ ይገልጻል። ለነገሩ ያለፉት ሁለት አገዛዞችም ፓርላማዎች ወይም ሸንጎች የይስሙላና የመጫወቻ ወይም የመጥጦሪያ ተቋሞች እንጂ የዴሞክራሲያዊ ስርዓት አገዛዝ ነጸብራቆች አልነበሩም። በሐሰት ላይ ተመስርተውና ሐሰትን መሰረት አድርገው የሚገዙ ኃይሎች ነበሩና ናቸውናም ህብረተሰቡን በሐሰት ፕሮፓጋንዳ ናላውን እያዞሩ ባዶ ተስፋን እየመገቡ በቁስሉ ላይ ጨው እየነሰነሱ ቢቆዩም ጸረ ህዝብነታቸውንና ውሸታምነታቸውን ምን ቢፍጨረጨሩ ሊሸፍኑ አቅቷቸው ተጋልጠዋል። በኢህአፓ ላይ መጠነ ሰፊ ሐሰትና ውሸት ያሰራጨው ያለፈው አረመኔ ስርዓት ሲሆን ዛሬም የዚሁ ስርዓት አገዛዝ ጋሻ ጃግሬዎች በወንጀላቸው ማፈርን ትተው እንዲያውም ኢህአፓን ሊከሱ አዲስ ታሪክ ሊተርኩ ጀግና ተባብለው ሊሸላልሙ ተነስተዋልና ያ ጊዜ ያለፈበት ውሸት ሁሉ ተሐድሶ ተሰጥቶት በመናፈስ ላይ ነው ነበረ ትዛለ መስክርነት እነዋ አቀረምን ይያሉ ትላንት እርምጃ ይወሰድበት ይያሉ ስንቱን የፖለቲካ ስረኛ ሰነድ ላይ እንዳልፈረሙ ሁሉ ዛሬም አይናቸውን በጨዋጥበው ሐሰትን በይሃባ ላይ ያሰራጫሉ። የማያውቁትን ታሪክ አወቅን ብለው ሀቅን አንቀው ገለው በሬ ወለደው ሸታቸውን በመጽሐፍ መልክ አሳትመው እንዲያሰራጩም ወያኔ ሙሉ ትብብርን ያደርግላቸዋል። ለነዚህ የሐሰት ጠራቂዎች በዝርዝር መልስ መስጠት ባንገደድም አልፎ አልፎ ግን በመደጋገሙ እውነት መስሎ እንዳይወሰድ ውሸትን ውሸት ብሎ ማጋለጥ የግድ ይሆናል። ኢህአፓ በሀገር ወዳድና ተራማጅ የኢትዮጵያ ልጆች የተመሰረተ ሆኖ ሳለ የሐሰት ዘማቾቹ ኢህአፓ አንዴም በሻቢያ አሊያም በምዕራባውያን የስለላ ድርጅቶች ተመሰረተ ብለው ይዋሻሉ። ሌሎች ደግሞ አዲስ ታሪክ በመጻፍና ራሳቸውን መስራችና አልፎም ያልነበሩትን የአመራር አባልነት ለራሳቸው ሰጥተው ያሰት ተረካቸውን ሳብሩ ያስደምጣሉ። አባል ነበርን ለፈፋም ቀጥለው ለሚያቀርቡት ውሸት ማጠየቂያ ሆኖ ይገኛል። ነበረ ነበርን ለማለትና የራስን ውሸት እንደ ሀቅ ለማቅረብ ነው። በኢህአፓ መስራች ጉባኤ ተገኝተው አመራር ተመድበው ከነበሩት ዛሬ በህይወት ያሉት ሁለት ብቻ ሲሆኑ በድርጅቱ የቀጠለው ደግሞ አንድ ብቻ መሆኑ ሀቅ ነው። ስለዚህም የነ መስራች ነበርን ጫጫታ የሐሰት ታሪክ መሆኑ ይጋለጣል። ኢህአፓ ተመስርቶ የሰራዊቱን እርሾ ሻቢያ ዘንድ ሳይሆን በፍልስጤሞች ዘንድ አሰልጥኖ ወደ ሀገር ሊያስገባ ሲነሳ በሶማሊያ በኩል ወደ ባሌ በሱዳን በኩል ደግሞ ወደ ጎንደር ጎጃም መዝለቅ ባለመቻሉና ትግሉንም መጀመር ስለነበረበት ወደ ትግራይ ለመዝለቅ በመወሰኑ ከሻቢያ ጋር ግንኙነትን አደረገ። ሻቢያም አንዱ ክፍል ሊተባበር ቢነሳም ሌላው ክፍል ደግሞ ኢህአፓ የኤርትራን ቀኝ ግዛትነት ካልተቀበለ በሚል ንትርክ ጀምሮ ወደ ትግራይ መዝለቅ የነበረባቸው በዚያው በኤርትራ በረሃ ለአመት ያህል መቆየታቸው የግድ ሆነ። ሻቢያም በዚህ ወቅት ወያኔን በማደራጀትና ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ በማስፈረምም የወያኔ ቡድን የኢህአፓም ኃይል ቀድሞ ወደ ትግራይ እንዲዘልቅ አደረገው። የኤርትራ ግንባሮች ኢህአፓን በወዳጅነት ሳይሆን በጠራትነትና ትምክህተኝነት ፈርጀው ሊያጠቁት ለመባጀታቸው ደግሞ ምስክር የሚጠይቀን ሊኖርም አይችልም። ኢህአፓ መቼም ቢሆን ግን ታሪኩን ክዶ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ አልፈረመም። ችግሩ በሰላማዊና ዴሞክራሲያዊ መንገድ አልፎም በተጨባጭ በፌዴሬሽን ትስስር ይፈታ አለ እንጂ ወያኔና የደርግ ታሪክ ሸምጣጮች በሞላ ያገዛዛቸውን መሰረታዊና ጸረ ህዝብ ጥፋቶች ሁሉ በኢህአፓ ላይ ለመላከክ መጣራቸው ያለና የቀጠለ ነው። አንዱ የደርግ ሻምበል ለምሳሌ ጀብሃ ለኢህአፓ መሳሪያ ሲሰጥ ኢህአፓ ሶማሊያን ደግፎ በደርግ ጦር ላይ ሲተኩስ እንደነበር ወዘተ ጽፏል። መንግስቱ ያዞምባውን እየረጨ ኢህአፓ ዚያድ ባሬን ደገፈ ብሎ ጦሩን ያታለለበትና በግርግሩም ኢህአፓ ላይ ዘመቻውን ያጧጧፈበትን ውሸት ሲያድስ ነው። የኢህአፓ አባላት በተለይም በጦር ውስጥ የነበሩት ህይወታቸውን ለሀገራቸው ሰጡ እንጂ ጠላትን ወዳጅ ብለው በወንድሞቻቸው ላይ አልተኮሱም። ኤርትራንም ያስገነጠሉት ችግሩን መፍታት ያቃታቸውና በፍጅትና ግድያ ለግንባሮቹ ደጋፊዎችን የሰጡት አገዛዞችና ግንባሮቹን የረዱት የባዕድ ኃይሎች እንጂ ኢህአፓ አይደለም። ዛሬ ጀግና በሉን ባዮች የደርጉ መኮንኖችም አብዛኞቹ አረመኔው መንግስት መሪዎቻቸውን ሲገድል በዝምታ የተቀበሉና ጦሩንም መምራት አቅቷቸው ሽንፈትን የተከናነቡት ናቸው ተጠያቂ። ከሻቢያ ዶላርን ተቀብለው ምስጢር እያሾለኩ ጦሩን ለሽንፈት የዳረጉ ኢህአፓዎች ሳይሆኑ ከሃዲ ጀነራሎች ነበሩ። መፈን መፈንቅለ መንግስት የሞከሩትን በግፍ የጨፈጨፉ ያገዛዙ ኮማንዶዎችና ወታደሮች እንጂ ሀባል ነበር። ደርጉም ያገር ልጆችን በሽብር ጨፍጭፎና አገር ወዳድ መኮንኖችን ረሽኖ አገራዊ ኃይልን በማዳከሙ ለግንባሮቹ ድልና በአጠቃላይም ለጠባቦች መጠናከር ድልዳል አመቻችቷል። ሐቁ ይሆኖ ሳለ ውሸትን መለፈፉ ምን ይጠቅማል? ሀገር ያስረከበውን አገዛዝስ ጀግና ብሎ ለማወደስና ለመሸላለም መሯሯጥ ምን ይባላል? ያባ ህብረ ብሔራዊ ድርጅት ስለነበርም በአቋሙ ደረጃ በትምክት ሆነ በጥበት ሊከሰስ የሚችል አልነበረም። ዛሬም ቢሆን ጠባቦችን ሁሉ በመታገል ላይ ነው። ትምክት አንቋቸው በህዝብ ላይ በጅምላ የሚያጓሩትንም በመታገል ላይ ነው። ጸረ ወያኔን ቢሉም ለህዝብ አንድነት ጠንቅናቸውና በመሆኑም ያባ የአማራዎች ድርጅት ነው ሲባል የከረመውና አሁንም በአንዳንድ ጠባቦች የሚስተጋባው ሐሰት መሆኑ ለማንም ግልጽ ነው። በሌላ በኩል ደግሞ ያባ የትግሬዎች ወይም ኤርትራውያን ድርጅት ነበር ብለው የሚዋሹትንም መጥቀስ ያስፈልጋል። በብሔረሰብ ደረጃ ጠበው ያሉ ቡድኖች የኢሃፓ ህብረ ብሔራዊነት ቢቆጠቆጣቸው የሚገርም አይደለም። ያ ኤርትራውያን በኢሃፓ አባልነት ተሰልፈው ታግለው መስዋዕትነት መክፈላቸው የኤርትራንም ግንባሮች ያስቆጣ፣ የኦጋዴን ተወላጆችም ኢሃፓ ውስጥ አባል መሆናቸው ሶማሊያን ያበሳጨ፣ በርካታ ታኦሮሞች ሀፓም ሆነው መታገላቸው ኦነግን ያበገነ መሆኑም የታወቀ ነው። በሀፓ ውስጥ ከሁሉም ብሔረሰቦች የተውጣጡ ታጋዮች ተሰልፈው ታሪክ ሰርተዋል፣ እየታገሉም ናቸው። ሀገሬ ኢትዮጵያ ብሔረሰቤ ሀፓ ብለው የታገሉ ናቸው ማለትም እንችላለን። ማን ከየት እንደመጣ ለሀፓዎች ዋና ጥያቄ ሆኖ አያውቅም። ኢትዮጵያዊነትና ዴሞክራሲያዊነት ህዝባዊነት ነበር ዋናው ጉዳይ። አሁንም ቢሆን ይሄ ነው ዋናው ተፈላጊ እንጂ ውልደትና ብሔረሰብ ምንጭ አይደለም። ኢሃፓ የኢትዮጵያ እንጂ የአንድ ብሔረሰብ ድርጅት አይደለም። እስቲ ሌሎች ይህን ይበሉና ሀቅ መሆኑ ይፈተሽ። የብሔረሰብ እኩልነት ይረጋገጥ ስላለም አንድነትን ተጻረረ ሊሉ የሚፈልጉት ደግሞ ስለ አንድነትና መብት ከቶም የተረዱ አይደሉም። ስለዚህም የኢሃፓን አገር ወዳድነትና ኢትዮጵያዊነት ማንም ሊጠይቅ የሚችል ኃይል የለም። የኢሃፓን ያህል ለአገሩ አልተዋደቀምና ወያኔ ኢትዮጵያ ትገነጣጠል ብሎ ለግንጠላ የታገለና አሁንም ኢትዮጵያን እያደማና እያዳከመ ያለ ካዲ ኃይል ነው። የታወቀው ጸረ ኢትዮጵያ ስብሃት ነጋ በሶማሊያ ወረራ ጊዜ ደርግ ላይ ተኩስ አቁመን ከጦሩ ጋር ልንሰለፍ ነበር ያለው ጭልጥ ያለ ውሸት መሆኑ ግልጽ ነው። ከግማሽ በላይ የኢትዮጵያ ምድር የሶማሊያ ነው ብሎ ፈርሞ በሞቃዲሾ ቢሮ ከፍቶ በሶማሊያ ይረዳ የነበረው ወያኔ የዚያድ ባሬ ጨፍን ደጋፊ መሆኑ የሚታወቅ ሐቅ ነው። ዛሬ በየድርጅቱ የተቆለቆሉት ብዙዎቹ ደግሞ ኢትዮጵያን ካንበረከከው አረመኔ ኮሎኔል ጋርና ጎን ተፈልፈው ህዝብን ሲያጠቁና አገርን ሲጎዱ የነበሩ ናቸውና ስለ አገር ወዳድነት ሊያወሱ አይችሉም። ቆመንለታል ያሉትም ብሔረሰብ የተዋደቁም አልነበሩም። አጋጣሚው ባመቻቸው ሁሉ ስልጣን ከያዘው ጋር እየተቃቀፉ ህዝባችን ያሉትን የረሱ ነበሩ። ያባ ከደርግም ሆነ ከወያኔም ጋር ተቃቅፎ ህዝብን አልካደም፣ ማለትም ሀገርን ለጥቅም አሳልፎ አልሰጠም። ያባ ባረመኔው የደርግ ሽብር ሲጠቃ የቀበሌና ከፍተኛ ታጣቂዎች ወይም የሽብሩ አራማጆች የነበሩ ዛሬ በየድርጅቱ ተሰክስገው ያናሰቃቂና ታፋሪ ታሪካቸውን በመደበቅ ቁሸት የሚነዙት እነማን እንደሆኑ ህዝብ ያውቃል። የደርግ ሹመኞች የነበሩ ኢህአፓዎች የሉም። ህዝብን ክደው ከነበሩትና ድርጅቱ ሊጠየቅባቸው ከማይችለው የአንጃ መንጋ ሌላ ወያኔ ሲመጣም ኢህአፓ ለግድያና ለእስር ተዳረገ እንጂ እነ ገብረ እግዚአብሔር ጋይም በአዲስ አበባ ተታኩሶ ተሰው እንጂ በወያኔ አልተሾሙም። ወይም ከሀገር የመውጫ ቪዛ ተሰጥቶት አባላቱን አስይዞ በአሳፋሪ መንገድ መሪዎቹን ከሀገር አላወጣም። ኢህአፓ ድርጅቱንና ህዝብን ለወያኔ አሳልፈው ሊሰጡ የቃጡትንም አንጃ ብሎ አስወገደ እንጂ በርቱ አላላቸው። ዛሬም ቢሆን መለስ ዜናዊ ኑንወያይ ህገ ወያኔን ተቀበሉልኝ ሲል ጆሮ ሰጥተው ህዝብን የሚክዱትን ያወግዛል እንጂ ሂዱለት ጎበዞች አይልም። ኢህአፓ ማነው ኢትዮጵያዊ ታዲያ? ለአገሩ የታገለና የተሰዋውና መከራን እየተቀበለ ያለው ወይስ አገሬ አገሬ ብሎ በዘፈንና በማቅራራት ተወስኖ ሀገር ስትጣራ ጆሮውን ዘግቶ የግል ኑሮውን የሚያመቻቸው? ኢትዮጵያዊነቱን የካደው ሰብእናውን ለባለቱጃር የሸጠውና ራሱን ያዋረደው ሀቁ ሲታይ ግን ኢትዮጵያ ማን ነው የሞተልኝ ብትል የቀድሞውና የዛሬው የባንዳ መንጋ ሳይሆን ስማቸው የሚጠራው የቀድሞ አርበኞችና በቅድሚያ ደግሞ የኢህአፓ ነው። ኢህአፓ ሌሎች ድርጅቶችን ያጠቃል ተብሎም በሐሰት በድግግሞሽ ይቀርባል። ቂመኛ ነውም ይባላል። በመሰረቱ የወጋ ቢረሳ የተወጋ አይረሳ ነውና ስንትና ስንት ሺህ ጓዶቻችንና ህዝብን የፈጁትን ልንፋረድ ብንነሳ ልንወቀስ አይገባም። በጠላት ላይ ቂም መያዝና ጥላቻን መያዝ ተገቢና አስፈላጊም ነው። ጠላትን ወዳጅ ማለት ለውድቀትና ባርነት ዳራጊ ነውና። ኢህአፓ ግን ለሀገር ትግል አስፈላጊ ሆኖ በተገኘበት ደግሞ ትናንት ካደሙትና ወንጀለኛ ብሎ ከፈረጃቸውም ጋር በጋራና ወቅታዊ ጠላት ላይ ለመረባረብ ሲል ብቻ አብሯቸው ለመሰለፍ ሞክሯል። ያፈሰሱት ደም እያቃዣቸው በእነሱ ብሶ ኢህአፓን ሊያጠቁና ሊወጉ ወይም ሊያዳከሙ ቢነሱም ቅሉ ጓዶቻችንን ባቲም ባይፈጀውና ያስፈጀው የወያኔ ቀድሞ መሪ ከወያኔ ተጣላው በማለቱ የደርግ አመራር አባልና ሞትን ፈራጅ ዳኛ የነበረውም ኮሎኔል በዘመናዊ ባንዳነት ተፈርጆ የነበረውና ስንቱን ወጣት በነጻ እርምጃ ያስፈጀውና የፈጀውን ቡድን የሚመራውም ሳይቀር ለአገር ጥቅም በሚል በግንባር ደረጃ ኢህአፓ አቅፎ ሊታገል መሞከሩ የማይካድ ሀቅ ነው። በሌላ በኩል ደግሞ ዛሬ በየድርጅቱ የተሰገሰጉ ወንጀለኞች የህዝብ ጎራ ለመቀላቀል ቢያንስ ንስሐ ይግቡ ብሎ መጠየቅ ሲያንስ ነው የሚልም ጥፋታችሁን እመኑ ህዝብንም ይቅርታ ጠይቁ ብሎ ኢህአፓ ትክክለኛና ተገቢውን አቋም ወስዷል። ኢህአፓ ደምቷል፣ ተጠቅቷል። የህዝብ ስቃይም ይሰማዋልና ህዝብን የበደሉትን በዝምታ ከጨቀያቸው የንጹሃን ደም ጋር ሊያቅፋቸው አይቻላውም፣ አይቻልም። በዋናው ጠላት ላይ በማተኮር በሚል ዝም ቢላቸውም አልተውትምና ዝም ሊላቸው አልቻለም። የትናንት ወያኔዎች ማለትም ወያኔ ለስልጣን ሲበቃ የወያኔ ቁንጮ መሪዎች የነበሩና ህዝብን የበደሉ ጦርነት እንሰራባችኋለን ያሉን በኢህአፓ ላይ ጦርነት የከፈቱ አባላቱን የገደሉና ደብዛቸውን ያጠፉ ዛሬ አይናቸውን በጨው አጥበው ያጠፋ ነው የለም የምናውቀው የለም በሚልና ሁሉንም ጥፋት በመለስ ዜናዊ ላይ ብቻ ጥለው የህዝብ መሪ በሉን ሲሉ ኢህአፓ ይህን አሰቃቂ ሁኔታ ሊያስተናግድ ወይም በዝምታ ሊያልፈው አይችልም። ዛሬ የሆነ ድርጅት መሪ ነን ስላሉ ብቻ ከበሬታ ሊሰጣቸው የሚችልና የሚገባ አይደለምና ቀየሸበር መካሄዱን የሚክድ የኢትዮጵያ መሪ የነበር ዶክተር ደግሞ የሆነ ድርጅት አባል ነውና ዛሬ ያን ቆሻሻ ታሪክ ሆነ ዛሬም ሽብሩን በመካድ የሚለፍፈውን በዝምታ አሳልፉት ሊባል የሚገባ አይደለም። ብላንክ ቼክ ወይ ሙሉ ስልጣንን ሰጥቶናልና ይፍቹት ህዝብን ሲል መንግስቱን ይገፋፋይ ነበር የዶክተር የጓዳችንን አይን በሳንጃ ለጠፋ ይሞከረና በራንጃነት ተፈልፎ አረመኔውን ድርግ ሲያገለግል የነበረ የዛሬ ፕሮፌሰር መሳሪያ ይዛችኋልና ተጠቀሙበት ብሎ ያሳሰበና ለሲቪል ስልጣን እንዳይለቅ ደርጉን ይመክር የነበር እና መለስን ልጄ ያለ ፕሮፌሰር ዛሬ የሆነ ድርጅት አባል ሆኗልና ትግልን ሲያደፈርሱና ወደዱም ጠሉም በተጨባጭ ወያኔን ሲያግዙ በዝምታ እለፋቸውን ይሃፓ የሚሰማ አይደለም። በሚባለው መንገድ ከቀጠለኮ ነገ አረመኔውን መንግስቱን ጀግና ብለው ሊሸልሙ የሚያቆቁቡት ይሳካላቸዋል ማለት ነው። ህዝብ ጀግናውንና ወንጀለኞቹን መለየት መቻል አለበት። በግርግር ወንጀለኛን አገዛዝና ቁንጮቹን ጀግና ብሎ ለመሰየም የሚደረገው ርብርቦሽ በመሰረቱ ጸረ ህዝብ እንቅስቃሴ ነው። ንስሐ ይቅደም፣ ሐቁ ይነገር። የትግልና የህዝብ ጎራ ወንጀለኞች የሚርመሰመሱበት ከሆነ ህዝብ በዋና ጣላቱ ላይ ድልን አያገኝም። ቢያገኝም ከሚወድቀው አገዛዝ የባሰ ሆኖ አገርና ህዝብ ያስለቅሳል። ስለዚህም ያባ የህዝብ ትግል እንዳይጎዳና የጠራ እንዲሆን ፈለገ እንጂ ድርጅቶችን ለማጥቃት በሚል ተንቀፋቀሰ ማለት ሐሰት ነው። የዚህ ጉዳይ ሌላ ገጽታ ደግሞ ከዚህ በፊት ጣዖት አንጠርብም አናስጠርብም ያልነውን ይመለከታል። ያፓ ስለ ድርጅትና የድርጅት መሪዎች ያለው ግንዛቤና አቋም ከሌሎች መለየቱ ሐቅ ነው። ድርጅት ህዝብን ለማገልገል ለማታገል መሳሪያ ሆኖ መገኘት ያለበት እንጂ በህዝብ ላይ የሚጫን አውቀላለው ባይጎል ሊሆን አይገባውም ብሎ ያምናል። የድርጅት መሪዎችም በጽናታቸው ንቃታቸው ቆራጥነታቸውና ችሎታቸው የተነሳ በቦታው ይመደባሉ እንጂ በድርጅትም በህዝብም ላይ የሚከፈሱ ሁሉን አዋቂ ሁሉን አዛዦች ግብዞች ሊሆኑ አይገባም ብሎ ያባ ያምናል። ሐውልት ይሰራልን ሁሉም በርከክልን ጣዖቶች ሊሆኑም አይገባም ባይ ነው። ስለዚህም የድርጅት መሪዎች ያጠፉ ባባሎቻቸውም ሆነ በህዝብ ሊተቹ የሚገባቸው ናቸው እንጂ ስልጣናቸው ማይደፈር ወይም ከተተቹ ክብር ነክ ወንጀል የሚሆን ከሆነ ድርጅቱ ችግር ውስጥ መግባቱ የማይቀር ነው። ነውና ያባ ፈላጭ ቆራጭ የሚሆን አንድ ሊቀመንበር በውስጡ አልሰየመም። ለማን ይቀጥቱንም ባጭር አስቀርቶ ያው አንጃነታቸው ወይ በታኝነታቸው ማጥ ውስጥ ገብተዋል። የድርጅት መሪዎችን በስራቸውና በጽናታቸው ማክበር ሲገባ በሌላ በኩል ተክለሰውነት ገንብቶ ጣዖት አድርጎ ማምለክ ደግሞ ድርጅትንም ትግልንም ይጎዳል። ሃይማኖት ላላቸው ደግሞ አምልኮ ተባዕድ ይሆንባቸዋል። ከዚህ በፊት አንድ ማሪን የጋንዲ ማርቲን ሉተር ኪንግ እና የኢየሱስ ጥምረትና ነጻብረቅናቸው መባል ተደርሶ እንደነበር እናስታውሳለን። ነገርን በልክና በሚዛን መያዝ በልህነት መሆኑ መረሳት የለበትም። በሶቪየት ህብረት ስታሊን፣ በቻይና ማኦ ዜዶንግ፣ በኮሪያ ሟቹም ሆነ ያሁኑ ኪሞች በጸያፊ ተክለሰውነትና ጣዖትነት ዴሞክራሲን በፓርቲያቸው ውስጥም በአገር ደረጃ ማጥፍተው የተቃወማቸውን ሁሉ ለማፈን እንደቻሉ ታሪክ መዝግቧል። ያፓ ግን የጋራ አመራር ያለውና ማንም ግለሰብ እንደ ልቡ የማይፈነጭበት መሆኑንም ባለፉት 38 ዓመታት በሚገባ አስመስክሯል። ሌሎች ድርጅቶች ግን በራሳቸው ላይ ቁንጮ ባለስልጣን መሪ ሰይመው ወያኔም ሆነ ሻቢያን ማየቱም ይበቃል። ዴሞክራሲን በውስጣቸውም ሆነ በአገር ደረጃ አጫጭተዋል አጥፍተዋል። ሀገር ወዳድ ድርጅቶችም የተባሉት እንዲሁ ወመሪነት የሰየሟቸውን ግለሰቦች ወደ ጣዖትነት ደረጃ ለማድረስ እንደው እየፈለጉ በአቋም ደረጃ ትችት ሲደረግ መሪዎቻችን ተደፈሩ ብለው ብራ ከረዩ ያሰማሉ። ያባ ግን ማንንም ድርጅት አልሰደበም፣ መተቸት ያለባቸውን ግን ተችቷል። ትችትና ስድብ ግን ለየቀልናቸው። ያባ በራሱ ስምም ሆነ አባላቱ በጣፋቸው ጽሁፎች ማንንም ድርጅት ወይም መሪ አልሰደቡም። ስድብ ማለት ባሁኑ ጊዜ በያባና በመሪዎቹ አባሎቹ ላይ የሚካሄደው የስም ማጥፋት ርካሽ ዘመቻ ነው። ትችት ግን የተዛባና የተሳሳተ የፖለቲካ አቋሞችን ተንተርሶ የሚደረግ ሂስ ነው። ያባ በይስና ግለይስ ያምናል። ይህን ልምድ እንደ አንዳንድ ድርጅቶች ራስን ሰድቦ ለተዳቢ መስጠት ነው ብሎ አይወስደውም። የተቃዋሚ ድርጅት መሪ ጫማ በአንድ ደጋፊ በአደባባይ ሲሳም የድርጅት መሪዎች አባላትን ሳያማክሩ ከገዢው ኃይል ጋር ሲፈራረሙ ንብረት ሲባከን ሲታይ ምስጢር በአደባባይ ሲሰጣ አሰራር ሲጓደልና ትግልን ሲጎዳ ምርጫው ላይ ማዕቀብ መደረግ ሲገባው በምርጫ ተሳትፎ ሲደረግ ወዘተ ይሃፓ የመተቸት መብት ብቻ ሳይሆን ግዴታም አለበት። አባላትና ህዝብ ተስፋ ቆርጠው ከትግሉ እንዳይርቁ መታረም የሚገባው ነውና ያፓም አቋሙና በተግባር ስህተት ከፈጸመ መተቸት አለበት። ሐሰቱን ሐሰት የተሳሳተውን ተሳሳተ ይላል እንጂ የሹም ዶሮ ነኝ ማነክቶኝ ሊል አይችልም። ከዚህ ግንዛቤ ከተነሳን ድርጅቶቹ ሲተቹ ተሰደቡ የሚልን የሐሰት ክስ መደርደር ያከትማል። የበላይነትና ፍጹም ከበሬታ ሊሰጠው የሚገባው ህዝብና ሀገር ናቸው። የድርጅት መሪዎች ሰዎች እንደመሆናቸው መጠንና ትግሉም ገና ተጀመረ እንጂ የተገባደደ ባለመሆኑ ስህተት መፈጸማቸው የሚጠበቅ ነውና መተቸት አለባቸው ይገባልም። አድሃሪ፣ አድርባይ፣ ጽንፈኛ፣ ጠባብና ትምክህተኛ ማለት ስድብ ሳይሆን የፖለቲካ አቋምን መግለጽ ነው። በቀድሞ ተማሪዎች ማህበር ብዙ የሐሳብ ፍጭት መካሄዱ ለጥራት ረዳ እንጂ አልጎዳም። በሐሳብ የተለያዩትም ተከባብረው ቀጥለዋል። የዛሬ ዋሾዎች ሊሉ እንደቃጡት ነጋጠባ ሲደባደቡ አልነበረም። የጠራ አቋምና ግንዛቤ መያዝ በጣም አስፈላጊ መሆኑን የማይገነዘቡ የትራንስነጠቅ ፖለቲካ አባወራዎች ግን የሐሰት ፍጭት ተራ ንትርክና መስተዳደብ ይመስላቸዋል። ተራማጆች ያኔ ልዩነታቸው የማይታረቅ ደረጃ ሲደርስና በፖለቲካ ድርጅት ደረጃ መደራጀትም ሲከሰት መለያየታቸው የግድ ሆኗል። በዚህ መሰረት ኢሃፋና መይሶን ለም በሰላም አልታገሉም የሚለው ትችት ውድቅ መሆኑ የሚታይ ነው። የመንግስት ስልጣንና የወደፊት የሀገሪቷን የፖለቲካ ዕጣ የሚመለከት ልዩነት ነበርና ማሸጋሸግ የሚቻላል ሆነም አልነበረም። ያኔ ኢሃፋና ወያኔ ሊግባቡ ያልቻሉት ዛሬ አንድ የወያኔ ቀድሞ መሪ እንደዋሸው በትግል ስልትና ቦታ ተለያይተው ሳይሆን በመሰረታዊ የህብረተሰቡ ቅራኔ አፈረጃጀት ላይ ተለያይተው ማለትም ወያኔ የብሔረሰብ ቅራኔ ዋና ነውና ሁሉም ይንገጠሉ ባይ ነበርና ወያኔም ኢሃፓን ከትግራይ መሬት ውጣ ስላለውና ጦርነትም ስለከፈተበት ነው። ዛሬም ቢሆን ወያኔን በሚደግፉ ተለጣፊዎችና ወያኔን ማስወገድ በሚሉ ሀገር ወዳድ ድርጅቶች መካከል መቻቻል ሊኖር አይችልም። የነበሩትን ቅራኔዎች በማባባስ ሌሎች ኃይሎች ሊተከሙ ቢጥሩም የቅራኔዎቹ መንስኤ ግዴለሽነት ወይም የፖለቲካ ብስለት ማጣት ሳይሆን የተቃረኑ አቋሞችን በመያዛቸው ምክንያት ነበር። ሀገር ወዳድ ኢትዮጵያዊ ድርጅቶችና ለምሳሌ ኦነግ ሊተባበሩ ሳይችሉ የቆዩትም ኦነግ ኢትዮጵያዊ አይደለንም፣ አላማችን ተገንጥለን ነጻ ኦሮሚያን መመስረት ነው ስለሚል መሆኑ ይታወቃል። ሊታረቅ የሚችል አቋም አይደለም። ሊታረቅ የሚችለው ኦነግ አቋምን ቀይሮ በኢትዮጵያ አንድነት ክልል ስር የኦሮሞን ህዝብ መብት ተቀበላለው ካለ ብቻ ነው። አለም አገሮዳዳይሎች የኦነግን አላማ ከተቀበሉ ይህን በተመለከተ ደግሞ ያፓ የኦነግን የመገንጠል አቋም ለኦሮሞ ህዝብ የማይጠቅም ነው ሲል ሲተች ቆይቷል። ኦነግም ያፓን ያበሻ ምክህተኛ ሲለው ዘመን አልፏል። ይህን ትችት በመሰንዘሩ ያፓ ኦነግን አልሰደበም ወይም የኦሮሞን ህዝብ መብት አልተቃወመም አልተጻረረም። ወደ ዝርዝሩ ከመጣን ደግሞ ከጸረ ኦሮሞ አገዛዞች ጋር አብሮ ተሻሚ ሆኖ የነበረው ኦነግ እንጂ ያፓ አልነበረም። ስለዚህም ወደ ተነሳንበት ነጥብ ስንመለስ ያፓ ትግሉን ቀና መንገድ ለማስያዝና የህዝብን ጎራ ለማጠናከር ትችቶችን በግዴታ ደረጃ ተነዘረ እንጂ ማንንም ድርጅት አልሰደበም ወይም ዘንድሮ ሊባል እንደተጀመረው አልነደፈም። መንደፉን ንም ነኝ ላለውና ለቆሻሻው ዝምብ ኃይል የተወለደ ነውና ሄትና ትችትን መገደብ ደግሞ ጥራትንና ብሎም ጥንካሬን ማጥፋትና የግለሰቦችን አጓጉል የግል ክብር ካገርና ህዝብ ጥቅም በፊት ማድረግ ነው። ያፓ የባዳን ፍጡርና መሳሪያ ነው ብለው ሀቁን ገለው ውሸተን ሊያነግሱ የሚጥሩት ሁሉ ለአገርና ለህዝብ ብሎ የተነሳውንና በንቃቱም የተጠናከረውን ትውልድም የባዳን መሳሪያ ነበር ብሎ ባሰት የሚወነጅሉ ሁሉ ራሳቸው የባድ መሳሪያና ቅጥረኛ መሆናቸው ሊጋለጥ የሚገባው ነው። ያጤው አገዛዝ አገሪቷን ለአሜሪካ ሰጥቶ የአሜሪካ ወታደሮችን በአገር መሬት ሰፍረው እንደልባቸው ሲፈነጩ ነበር። ወደ ኮሪያና ወደ ኮንጎም የተደረገው ዘመቻ በመዘረቱ የምዕራባውያንን ጥቅም ለማስጠበቅ እንደነበርም ማንም አይዘነጋም። በደርግ ዘመንም አገሪቷን ለሶቪየት ህብረትና አጋሮቿ ተሰጥታ እንደነበርም የምናውቀው ነው። ወያኔም ለአረቦችና ለሶማሊያ ለምዕራባውያንና ለሱዳን ያደረ ኃይል ሆኖ ቆይቶ ስልጣንን ከያዘም በኋላ ጨልጥ ብሎ በአሜሪካና እንግሊዝ ጫማ ተረድቆ አገርን በገንጠል አዳክሞ ሱዳን በአገሪቷ እንዲፈነጭና መሬት እንዲይዝ ፈቅዶ ህዝብን ለባዳን ጭፍንና ዘረኛ በዝበዛ አጋልጦ ባዳንን ለማስደሰት ብቻ ዜጎችን ወደ ሶማሊያ ልኮ አስፈጅቶ በአፍሪካ ቀንድ የዘመናዊ ቀኝ ገዢዎች ተጠሪና አገልጋይ ሆኖ ያለ ነው። ዛሬም ቢሆን ጸረ ወያኔነን እያሉ ግን የባዳን ኃይሎችን ጥቅም ለማስጠበቅ የተነሱ እንዳሉ ለህዝብ ምስጢር አይደለም። ያባ ግን በዚህ ክህደት ሆነ አገርን አሳልፎ በመስጠት ወይም ለባዳን ተጎንብሶ አገርን በመጉዳት ከቶም ሊከሰስ የሚችል ኃይል አይደለም። አቆት ከተነገረና ከታመነ ውሸት ካልነገሰ የፈጠራው ወሬ ካልተፈነ ማለት ነው። ታዲያ ምነው ውሸቱ ቢያከተምና ሁሉም ሀቅን ቢቀበል መጋለለ አውነትን ተናግሮ ከባሽበት ማለት ውሸት እንደሆነ መጋለጡ ላይ
ለላ ፕሮግራማችን በዚሁ ይተናከካል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ